ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በምሽቱ ጋቢና ግብርና፣ ምርት እንዲሁም የመሠረተ ልማት ግንባታ ላይ እናተኩራለን።
የኢትዮጵያ መንግስት በመሠረተ ልማት ግንባታ ላይ አተኩሮ የሚሰራቸው የመንገድና ሌሎች ግንባታዎች የልማት ማሳለጫዎች መሆናቸው እንዳለ ሆኖ ኃላፊነት የጎደላቸው አሰራሮች የእርሻ መሬታችንን ከጥቅም ውጭ አድርገው የዕለት ጉርስ አሳጡን ያሉ ገበሬዎችን ከጋሞ ጎፋ በጋቢና እናሳፍራለን።
በመንገድ ስራው ምክንያት ይሄ ወንዝ ሜጃውን ትቶ ወደ ሰዎቹ ማሳ ገባ። ያለውን ሰብል በሙሉ አወደመ።
ሁለት ቤተሰብ ነው ማስተዳድረው። ይህን ተንከራተተን ነው በመንገድ ላይ። አሁን አራተኛ ዓመት በአየር ላይ አራተኛ ዓመት አሁን ልንጨርስ ነው።
የኢትዮጵያ መንገዶች ባለስልጣን በጉዳዩ ላይ የሚከተለው ምላሽ ሰጥቷል።
በእርሻቸው ላይ ያደረሰው ጉዳት እንዳለ ተረድተናል። ከዛም ባለፈ ደግሞ በዚህ ምክንያት የደረሰብን ጉዳት አለ የሚልም ጥያቄ ተነስቷል። ያም ጥያቄ በሚቀርብልን የካሳ ግምት መሰረት በቀጣይ የሚፈጸም ነው የሚሆነው።
በሌላ ዜና ኢትዮጵያ በአባይ ወንዝ ላይ የምትገነባው ግድብ 56 ከመቶ ስራ መጠናቀቁንና በአንድ ዓመት ጊዜ በከፊል ኃይል ማመንጨት እንደሚጀምር ተገለጸ።
375 ሜጋዋት ነው የሚያመነጩት። እነኚህ በድምሩ እንግዲህ 750 ሜጋዋት የመጀመሪያውን የኃይል ሼድ የሚሰጡት ማለት ነው።
የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ናቸው በጋቢና ተሳፍረው ያብራሩልናል።
በኢትዮጵያ ለበርካታ ሳምንታት የዘለቀው ውርጭ በሰብሎችና አትክልቶች ላይ ያደረሰው ጉዳት የዋጋ ንረት አስከተለ። የኢትዮጵያ ሜትሮሎጂ ኤጀንሲ የአየር ሁኔታው ከዜሮ በታች የወረደበትን ሁኔታና አሁን መሻሻል እንደሚታይበት አብራርቷል።
ከዜሮ በታች የተመዘገበበት ጊዜ ነበረ ማለት ነው። ከዜሮ በታች ሲመዘገብ የሌሊቱ ሙቀት በጣም ዝቅተኛ ነበረ ማለት ነው።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ በድጋሚ ተመልሰናል። አጠር ያሉ የምሽቱን ዜናዎች እናስደምጣችኋለን። ኮንጎ ዲሞክራሲያዊት ሪፐብሊክ ማዕከላዊ ክፍለ ግዛት ውስጥ የተገኙት ሁለት አስክሬኖች የደረሱበት የጠፋው የሁለቱ የተባበሩት መንግስታት ድርጅት መርማሪዎች ሳይሆኑ እንደማይቀሩ አንድ የሀገሪቱ መንግስት ቃል አቀባይ ገለጹ። የአንዲት ሴት እና አንድ ወንድ ነጮች አስክሬን ካሳይ ክፍለ ግዛት ውስጥ መገኘቱን ቃል አቀባዩ ላምበርት መንዲ ለአሜሪካ ድምጽ በሰጡት ቃል አስታውቀዋል። አስክሬኖቹ ምናልባት ስለ ሰብአዊ መብት ረገጣዎች በመከታተል ላይ ሳሉ በወሩ አጋማሽ የጠፉት ማይክል ሻርፕ እና ዳይዳ ካታላን የተባሉ የተባበሩት መንግስታት ድርጅት ኤክስፐርቶች ሳይሆኑ እንደማይቀሩ ገልጸዋል።
የኢራቅ ጦር ሰራዊትና ዩናይትድ ስቴትስ መራሹ ህብረት ሞሱል ውስጥ እስላማዊ መንግስት ነኝ በሚለው ቡድን ላይ በሚያካሄዱት ውጊያ የሚከተሉትን የውጊያ ስልት እንዲገመግሙ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር አሳሰቡ። ጽንፈኞቹ ተዋጊዎች ሲቪሎችን ለጥቃት እንዲጋለጡ በሚያጠምዱት ወጥመድ ውስጥ እንዳትገቡ መጠንቀቅ አለባችሁ ሲሉም አስጠንቅቀዋል። ዚያድ ራድ አል ሁሴን ዛሬ ባወጡት መግለጫ በአይሲል ላይ የሚካሄዱ ጥቃቶች በተለይ ብዛት ያላቸው ሲቪሎችን እንደ መከላከያ ጋሻ እንደሚጠቀምባቸው በግልጽ ስለሚታወቅ በህዝብ ላይ ትልቅ ጉዳት ሊያስከትል እንደሚችል አስረድተዋል።
አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በደቡብ ክልል በጋሞ ጎፋ ዞን የደንባ ጎፋ ወረዳ የሱካና የጉራደ ቀበሌ የሚኖሩ 38 አርሶ አደሮች በመንግሥት ሥራ ምክንያት ከመሬታቸው መፈናቀላቸው፣ የእርሻ መሬታቸው ከነ እርሻ ሰብሉ መውደሙን፣ መሬቱ ላይ አሸዋና ጠጠር ተቆልሎ ከዚህ በኋላ ማረስ እንዳልቻሉ፣ ልጆቻቸው ማስተማርና ቤተሰቦቻቸው መመገብ እንደተሳናቸው እየገለጹ ነው። ይህንን አቤቱታ ለአራት ዓመታት ለሚከተለው አካል ቢያቀርቡም እስካሁን ምላሽ እንዳላገኙ ገልጸው ከስራቸው ተፈናቅለው ለጎዳና ሊዳረጉ መሆኑን ተናግረዋል። ከፌዴራል መንገዶች ባለስልጣንና የተጠቀሰው አቤቱታ የቀረበላቸውን አጥኚ ቡድን ልኮ ጉዳቱ ትክክለኛ መሆኑን እንዳረጋገጠ ገልጾ ቀጣይ ካሳ እንደሚከፍል አስታውቋል። አርሶ አደሮቹ በበኩላቸው እንደዚህ አይነት ምላሽ ከዚህ ቀደም ማግኘታቸው፣ ነገር ግን በወረዳውም ሁሉ በክልል በኩል ምንም የተደረገላቸው ነገር እንደሌለ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
በደቡብ ክልል በጋሞ ጎፋ ዞን የደንባ ጎፋ ወረዳ ሱካና ቀበሌ ወደ 5000 የሚጠጋ ሰው የሚኖሩበት ቀበሌ እንደሆነ ነዋሪዎቹ ይናገራሉ። እንዲሁም የጉራደ ቀበሌ ወደ 2800 የሚጠጋ ሰው እንደሚኖርበት ይገመታል። እንደ ነዋሪዎቹ ገለጻ ከ90% በላይ የሚሆነው ሰው የሚተዳደረው በእርሻ ስራ ነው። በእነዚህ ሁለት ቀበሌዎች ውስጥ ከሚኖሩ ነዋሪዎች መካከል ቅሬታቸውን ለአሜሪካ ድምጽ የገለጹ አርሶ አደሮች እንደሚሉት በእርሻ ማሳቸው ላይ ጉዳት የደረሰባቸው በ2006 ዓ.ም ነው። የእርሻ መሬታቸውን ካጡና ከእርሻ ስራቸው ከተፈናቀሉ 4 ዓመት ሆኗቸዋል። ጉዳቱ የደረሰው ከኦቶሎ ሳውላ በሚሰራው የመንገድ ግንባታ በሚካሄድበት ወቅት እንደሆነ አርሶ አደሮቹ ይናገራሉ። ከ50ና 60 ዓመታት በላይ ሲያርሱበት፣ ሲገለገሉበት፣ ሲገብሩበት፣ ሲያስተምሩበትና ቤተሰቦቻቸውን ሲመግቡበት የኖሩበት ከ99 ሄክታር መሬት በላይ በመንገድ ግንባታው ምክንያት ከአገልግሎት ውጪ መሆኑንና ላዩ ላይ አሸዋና ጠጠር ተቆልሎ ከአገልግሎት ውጪ መቅረቱንም ይገልጻሉ። አቶ ሰራዊት ሳሙኤል በሱካና ቀበሌ ነዋሪ የሆነ የአርሶ አደር ሳሙኤል አባዬ ልጅ ነው። አባቱ እሱንና ቤተሰቡን ያስተዳድሩበት ከነበረው መሬት ያለምንም ካሳ ተፈናቅለው ባዶ እጃቸውን መቅረታቸውን ይናገራል። ጉዳቱ እንዴት እንደደረሰም ያስረዳል።
ቲባቲ ወንዝ የሚባለው ከዚህ በፊት በራሱ መንገድ እስከ ዘንት ወንዝ ሄዶ ይቀላቀል ነበረ። አሁን በመንገድ ስራው ምክንያት ይሄ ወንዝ ሜጃውን ትቶ ወደ ሰዎቹ ማሳ ገባ። ሰዎቹ መንገዱን በሚሰሩበት ሰዓት ወደ ማሳው ገባና ያለውን ሰብል በሙሉ አወደመ። ከዚህ የተነሳ ከዛሬ ድረስ ማሳው ላይ አሸዋና ድንጋይ ነው የሞላበት።
አርሶ አደሮቹ ለአራት ተከታታይ ዓመታት በመሬቱ መገልገል ቢያቆሙም ግብር እየከፈሉ እንደሚገኙ ጠቅሰው በወቅቱ ሰው ሰራሽ አደጋ ሲደርስባቸው የደረሰ ሰብል በእርሻው ላይ እንደነበር አቶ ሰራዊት ይናገራል።
ከዚህ በፊት ማሳው ላይ ብዙ ሰብሎች ነበሩ። በቆሎ ነበረ፣ እንጨት ወይ ነበረ፣ ድንች ነበረ። ከዚህም ባለፈ ቲማቲም፣ ሸንኮራ አገዳ፣ ብዙ ሰብሎች ነበሩ እና ውሃው በመግባቱ ያ ሰብል በሙሉ ወደመ። ከዚህ የተነሳ ውሃው እስካሁን ድረስ መንገድ አልወሰደም። ቀጥታ ሰዎች ማሳው ላይ እየገባ አሸዋና ድንጋይ ከብዙ ኪሎ ሜትሮች የሚመጣ ውሃ ስለሆነ ድንጋይና አሸዋ ማሳው ላይ አልብሶ እስካሁን ድረስ ሰዎቹ አርሶውን መብላት አልቻሉም። ከዛሬ ድረስ ለተጎዱት ምንም አይነት እርዳታ የተደረገም ነገር የለም። አርሶ አደሩ ሌላ ስራ ሙያ ባለመኖራቸው አንዱ ከአንዱ ጋር ያለውን ማሳ ተጋርተው እየሰሩ እየበሉ ነው እና በጣም ተቸግረን ለወረዳው አመልክተን እስካሁን ድረስ መፍትሄ አላገኘንም።
አቶ ሰራዊት እንደሚለው ጉዳቱ የደረሰባቸው የቻሉ ራሳቸው፣ ያልቻሉ ደግሞ ልጆቻቸውን ወክለው ያላንኳኩት የመንግስት ባለስልጣን ደጅ እንደሌለ ገልጾ ይህን ጥያቄ ይዘው አቤቱታ ማቅረብ ከጀመሩ 4 የወረዳ ስራ አስኪያጅ መቀያየሩን ያስረዳል። ጥያቄዎቻቸው ምን እንደነበሩም በዝርዝር ይገልጻል።
እኛ እስከ ዛሬ ድረስ ሰርተን ያልበላንበትን ይክፈሉ ካሳ። ከዚህ በኋላ ላለው ተቀያሪ ተለዋሽ መሬት ካለ ይስጡን፣ ካልቻሉ ደግሞ ለእኛ ይህንን ማሳ በገንዘብ ቀይረው እንደ አዋጁ በ10 ዓመት አባስተው እንዲሰጡ ነበር ጥያቄያችን።
በሱካ ቀበሌ ነዋሪ የሆኑና የ13 ቤተሰብ አስተዳዳሪ እንደሆኑ የሚናገሩት አቶ ካሌብ ከበደ በበኩላቸው አደጋው ከደረሰ በኋላ 1.3 ሄክታር የእርሻ መሬታቸው ላይ አሸዋና ጠጠር ተቆልሎ መሬታቸው ከጥቅም ውጭ መሆኑን፣ ካሳ ግምትም ሆነ ምትክ ቦታ አለማግኘታቸውን፣ ጥያቄያቸውም ለአራት ዓመት ከመስሪያ ቤት መስሪያ ቤት ተንከራቶ መፍትሄ እንዳላገኘ ገለጹ።
ከልጅነቴ ከአባቴ እንደወረስኩ አባቴ በ85 ነው የሞተው። 2 ቤተሰብ ነው ማስተዳድረው። ይህን ተንከራተተን ነው በመንገድ ላይ። አሁን 4ኛ ዓመት በአየር ላይ 4ኛ ዓመት አሁን ልንጨርስ ነው። ምንም ነገር ሳናገኝ ያለውን ከብት ሽጠን ምን ብለን ልጆቹን አሁን ያስተማርን? አሁን ብዙ ስቃይ ላይ ነን እኮ እኛ። ለውን ሀብት ለገበያ ሰጥቶ ሽጦ ይህን ከገበያ ገዝቶ መብላት ማለት ለአርሶ አደር ምን ያህል ውርደት ነው? ምን ያህል ክብሩ ወረደ ነው?
ሌላው በሱካ ቀበሌ አርሶ አደር የሆኑት አቶ ወለላ ወንዳላ መፍትሄ የሚሰጣቸውና ውሳኔውን በተግባር የሚያውልላቸው ማጣታቸውን እንደተባለው የተለያየ ባለስልጣን የተለያየ ውሳኔ እንደሚሰጣቸው ይናገራሉ።
ቀበሌ ነኝ፣ አርሶ አደር ነኝ። እርሻዬ ማሳዬ በመንገድ በሚያወጣበት ሰዓት ህገወጥ ውሃ በእኛ ላይ ልቆ 4 ዓመት ሙሉ በእራብ በጥም በችግር ቤተሰብና ልጆች ሁሉ በችግርና በእራብ ወርቆ እስካሁን ቆይተናል። ቆይተን ደግሞ ዘንድሮው ለዛ ምላሽ ፌደራል መንግስት፣ ክልል መንግስት፣ ዞን መንግስት ችግራችን የታይን ስንል መጥቶ ችግራችን አይቶ ችግራችን ይሄ በዚህ በየካቲት ወር ውስጥ የዚህ ሰዎች ተጎድቷል፣ ተበድሏል። ችግራችን በዚህ በየካቲት 30 ባልሞላ ጊዜ ውስጥ ችግራችን ይፈታ ተብለው ፌደራል መንግስትና ክልል መንግስት፣ ዞን መንግስት ለዚህ ለደንበጎፋ ወረዳ ትዕዛዝ ተሰጥቶ ከሄደ ወዲህ ተገምተው ከፌደራል መንግስት መጥቶ የእኛ የተጎደለውን ይዞታችን ሁሉ ተለክተው ከሄደ በኋላ የዛች ግምት ለእኛ ይከፈል ይሰጠን ብለን ስንጠይቅ ለእናንተ ፌደራል መንግስት የተለካበትን አንሰጥም እኛ ራሳችን እንሰጠዋለን ብሎ የደንበጎፋ ወረዳ አስተዳደር የማች ኮሚቴ እስካሁን ድረስ የፌደራል መንግስት ፍጻሜው ላይ አላደርስም ብሎ እስካሁን እያንገላትቱ ናቸው።
የፌዴራል መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ ሳምሶን ወንድሙን ስለ ጉዳዩ ጠይቂያቸው ነበር። በመንገድ ስራ ግንባታ ወቅት በመንገድ ግንባታ ክልል ውስጥ ገብተው ካሳ ያልተከፈለባቸው ይዞታዎች እንደሌሉ ገልጸው አሁንም ቢሆን በወረዳው በኩል አልተከፈለም በሚል ጥያቄ ከቀረበ ባለስልጣን መስሪያ ቤቱ መክፈል ግዴታው ነው ብለዋል። የ38 አርሶ አደሮች የእርሻ መሬት በግንባታው ወቅት በደረሰ የጎርፍ አደጋ መበላሸቱን በተመለከተም ጠይቂያቸዋለሁ።
ትክክለኛ ጉዳይ ቀርቦልናል። በመንገዱ ግንባታ የውሃ መተላለፊያ ቦይ ተሰርቶ ከዛ ያለው ውሃ ወደ እርሻችን ገብቶ እርሻችንን አጠፍ ግን የሚል ጥያቄ ቀረበ። ጥያቄው ቀርበት ብሎ በዛ መሰረት ዋስታሳቢ የሚመለከታቸው ባለሙያዎች ሄደው አካባቢውን እንዲያጠኑ ተደርጓል። በዛ መሰረትም የጎርፉ በእርሻቸው ላይ ያደረሰው ጉዳት እንዳለ ተረድተናል። በመሆኑም በስራ ተቋራጩ በኩል የደረሰውን ጉዳት ለመከላከል የሚያስችል ስራ መሰራት አለበት የሚለው ስምምነት ላይ ተደርሷል። ከዛም ባለፈ ደግሞ በዚህ ምክንያት የደረሰብን ጉዳት አለ የሚልም ጥያቄ ተነስቷል። ያም ጥያቄ በሚቀርብልን የካሳ ግምት የካሳ ክፍያ ጥያቄ መሰረት በቀጣይ የሚፈጸም ነው የሚሆነው።
ለአርሶ አደሩ ልጅ አቶ ሰራዊት ሳሙኤል የመንገዶች ባለስልጣን የሰጠኝ ምላሽ ይዤ አነጋግሬያቸው ነበር። ባለስልጣን መስሪያ ቤቱ እንዲህ ያለ ውሳኔ ከወሰነና ይከፈላቸው ካለ ለምን አልተከፈላችሁም ብዬ
ፌደራል መንገዶች ስንጠይቃቸው እኛ የእናንተን ጨርሰን ወደታች ልከናል አሉ። እሺ ብለን ወረዳውን ስንጠይቅ ወረዳው ለግማሹ 9,000 ብር ያለው አለ፣ 6,000 ብር ያለው አለ፣ እስከ 60,000 ብር ያለው አለ፣ 30,000 ብርም ያሉት አለ። እና ይህንን እነሱ የሰሩት በ4 ዓመት ነው እንደዛ ብለው የሰሩት። እንደዛ ከሆነ ይህንን የሰራችሁበትን ዳታውን ለእኛ ስጡ፣ መረጃ ነው። ሁለተኛ ሲቀጥል ደግሞ ገንዘቡንም ስጡ። እኛ አሁን ተቸግረናል፣ ተርበናል። ያለውን በረሽጠን በቆሎ ገዝተን እየበላን ስለሆነ ገንዘቡም ትንሽም ቢሆን ይሰጠን፣ ለሚቀጥለው በሚመለከተው አካል ደርሰን እንጠይቃለን ብለን ስንጠይቅ እሷንም እንኳን አንሰጥም፣ ከፈለጋችሁ ሄዱና ክሰሱን አለ የወረዳው አስተዳደር ዋና ኃላፊ። ከዛ በኋላ ደብዳቤ ጻፍን ለክልሉም ለዞኑም ለፌደራል መንገዶች ባለስልጣን። ከጻፉም በኋላ ይኸው 1 ወር ሊሞላ ነው፣ ማንም መጥቶ ያናገረም የለም፣ ማንም የጠየቀን የለም፣ ዝም ዝም ተብሏል።
አርሶ አደሮቹ እንደሚሉት 4 ዓመት ሙሉ ተንከራተዋል። አሁን የሚጠብቁት የመጨረሻ ምላሽ የሚሰጣቸውን አካል ነው።
አንደኛ እግዚአብሔር፣ ሁለተኛ መንግስት። አሁንም ከመንግስት ለእኛ ምላሽ ይመለስ እያለን እየጠየቀን ለምንጠይቀው ለጥያቄውንም ምላሽ እስካሁን አቸ ነው ያለ ነው።
በዚህ ጉዳይ ላይ የክልሉ መንግስት የሚሰጠው ምላሽ ለማግኘት ለደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ከአርብ ዕለት ጀምሮ ተደጋጋሚ የስልክ ጥሪ ባደርግም ስልካቸው ባለመነሳቱ ምላሻቸውን ማግኘት አልቻልኩም። የመንገዶች ባለስልጣን የኮሚኒኬሽን ዳይሬክተሩ አቶ ሳምሶን ወንድሙ አርሶ አደሮቹ ተገቢውን ክፍያ ማግኘት አለባቸው ብሎ ባለስልጣን መስሪያ ቤቱ እንደሚያምን ገልጸው ዝርዝር ጉዳዩን ግን ተከታትለው እንደሚገልጹ ቃል ገብተዋል።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ኢትዮጵያ በአባይ ወንዝ ላይ የምትገነባው የህዳሴ ግድብ 56 ከመቶ ስራ መጠናቀቁንና በአንድ ዓመት ጊዜ በከፊል ኃይል ማመንጨት እንደሚጀምር ተገልጿል። ስራው ሲጠናቀቅ 6000 ሜጋዋት ያህል እንደሚያመነጭ ተጠብቆ የነበረው ግድብ አቅርቦቱን በ450 ሜጋዋት ለመጨመር እንዲያስችለው ሆኖ በመሰራት ላይ ይገኛል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለን ያነጋገረው እስክንድር ፍሬው ተከታዩን ከአዲስ አበባ አልኳል።
በአባይ ወንዝ ላይ የሚካሄደው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመሰረት ድንጋይ የተጣለበት ስድስተኛ ዓመት በተለያዩ ስነ ስርዓቶች እየተከበረ ነው። ከዚህ አንጻር እንደ ስኬት የሚታወሱ የሚጠቀሱ ተግባራት በርካታ መሆናቸውን የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለ ተናግረዋል። ግንባታውን አስመልክቶ ሐሳብ የሚያፈልቀውን የኢትዮጵያ ብሔራዊ የባለሙያዎች ቡድን በሰብሳቢነት የመሩት በዚህ ዓመት መጀመሪያ ደግሞ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሆነው የተሾሙት ዶክተር ስለሺ እንደሚሉት አሁን የተደረሰበት ደረጃ ለዚህ አንዱ ማሳያ ነው። እሳቸው ከተከሷቸው ስኬቶች አንዱ ደግሞ የግንባታው ስራ ከግማሽ በላይ መጠናቀቁን ነው።
ግንባታው እየተካሄደ ያለው በጥሩ ሁኔታ ነው። 56% አካባቢ ነው ያለው። ትንሽ ከዛ ከፍ ይላል። እየተካሄደ ያለውም በተያዘለት እቅድ መሰረት ሌት ተቀን 24 ሰዓት ሙሉ ያለማቋረጥ እየተሰራ ያለ ነው እና ይህን በተመለከተ እንግዲህ ቀድሞ የሚመነጭ ኃይል አለ። ያ ኃይል ተርባይኖቹ ሁለት ተርባይን እንደተቀመጡ ውሃ መያዝ እንደተጀመረ ማመንጨት ይቻላል በሁለት ተርባይኖች። ከዛም በኋላ
ሁለቱ ሞተሮች ማለት ነው።
ሁለቱ ያው ሞተሮች ማለት ያው ውሃው መጥቶ የሚመታው የብረት አካል ሆኖ ይሽከረከርና እሱ ወደ ከጀነሬተር ጋር ተያይዞ ኤሌክትሪክ የሚያመነጨው ማለት ነው። እነሱ አሁን በመሰራት ላይ ናቸው። እና ከዛም ቦተም አውትሌት ወይንም ውሃውን የምናሳልፍበት ዳይቨርሽን ስኪም የሚባሉ አሉ። እነኚህ ሲዘጉ ውሃው መጠራቀም ይጀምራል። ውሃው ተጠራቅሞ ከተርባይኖቹ ውሃ መቀበያ በላይ በሚወጣበት ጊዜ ማመንጨት ይጀምራል ማለት ነው።
በዚህም መሰረት ውሃ መያዝ እንደተጀመረ ሁለቱ ተርባይኖች ወይም ሞተሮች በአጭር ጊዜ ውስጥ 750 ሜጋዋት ኃይል ማመንጨት እንደሚችሉም ሚኒስትሩ ገልጸዋል።
በአንድ ዓመት ጊዜ ውስጥ ይጀምራሉ ብለን እንጠብቃለን። እንግዲህ የውሃ አያያዙ ወሳኝ ነገር ነው። ይህ ውሃ መያዝ በፍጥነት ከተሳካልን፣ በዘንድሮ ዓመት መያዝ ከቻልን ህዳር ታህሳስ በኋላ ሁሉ መምጣት ይችላል ማለት ነው።
ምን ያህል ነው የሚያመነጩት እነዚህ ማመንጨት ሲጀምሩ ዶክተር ስለሺ?
375 ሜጋዋት ነው የሚያመነጩት። እነኚህ በድምሩ እንግዲህ 750 ሜጋዋት የመጀመሪያውን የኃይል ሼድ የሚሰጡት ማለት ነው። እና ደረጃ በደረጃ ቀሪዎቹ 14 ተርባይኖች እየተገነቡ ግንባታው እስኪጠናቀቅ ድረስ የማመንጨቱ ስራ አብሮ ይሄዳል ማለት ነው። ሁለቱ ከጀመሩ ቀስ ደረጃ በደረጃ ሌሎችም እየገቡ ይሄዳሉ ማለት ነው።
ግልጽ ለማድረግ ያህል ሁለቱ ይጀምራሉ፣ ከዛ በኋላ ሌሎች ሁለት ወይ ሶስት ይጨመራሉ፣ እንደገና እንደዚሁ ደረጃ በደረጃ እየተጨመሩ እያመነጩ ነው የሚሄዱት?
አዎ፣ ስኬጁሉ ሁለቱ ከመነጩ በኋላ ብዙ ችግር የለውም። ሌሎቹ አንድ አይነት ሌቭል ላይ ነው ያሉት፣ አንድ አይነት የውሃ ልክ ላይ ነው ያሉት እና እንደ ሁኔታው ከዛ በኋላ በተለያየ መጠን እየተጨምሩ ሊሄዱ የሚችሉ ናቸው።
የህዳሴው ግድብ ግንባታ ትልቅ ምዕራፍ የከፈተና የተለያዩ አዎንታዊ እንድምታዎች ያሉት መሆኑንም ዶክተር ስለሺ ተናግረዋል።
የህዳሴ ግድብ በሀገራችን ትልቅ ምዕራፍ የከፈተ ነው። ሲጀመር የአፍሪካ በአፍሪካውያን አቅም የማይቻል የሚመስለውን ትልቅ ኢንፍራስትራክቸር በራስ አቅም ለመስራት ስራ መጀመራችን አንድ ራሱን የቻለ ትልቅ እንደምታ ነው። ይህም ከፍተኛውን የኃይል ማመንጫ ጣቢያ ለመገንባት የሚሰራ ስራ በመሆኑ እና በአፍሪካ ከውሃ በሚመነጭ ኃይል ግዙፍ የሆነ ኢንፍራስትራክቸር ነው።
ከአውሮፓ ከመጣው ዋነኛ የስራ ተቋራጭ ሳሊኒ በተጨማሪ አገር በቀል ኩባንያዎች፣ መሐንዲሶችና ሌሎች ባለሙያዎችም በግንባታው የተሳተፉ መሆናቸውን ሚኒስትሩ አስታውሰዋል። በዚህ ምክንያት ደግሞ በአቅም ግንባታና በቴክኖሎጂ ሽግግር ረገድ ከፍተኛ ውጤት እየተገኘ መሆኑን ነው የጠቀሱት። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመጀመሪያ እቅድ 5200 ሜጋዋት እንዲያመነጭ ነበር። አሁን ግን 6000 ሜጋዋት እንዲያመነጭ ተደርጎ እየተሰራ መሆኑን ዶክተር ስለሺ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ሌላ ዜና ስንሻገር ደግሞ ከመቶ 50 ሚሊዮን ብር በላይ ወጪ የአሜሪካ መንግስት ያስገነባው ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ዛሬ በይፋ ተመርቆ ለኢትዮጵያ የህብረተሰብ ጤና ተቋም ተላለፈ። ማዕከሉ በብሔራዊ ደረጃ የጤና ክብካቤ ባለሙያዎችን ለማፍራት የሚደረገውን ጥረት በማሳደግና በማስፋት አገልግሎቱን ይበልጥ ፍሬያማ እንደሚያደርገው ይጠበቃል። መለስካቸው አማሃ ዝርዝር ይዟል።
ከመቶ 50 ሚሊዮን ብር በላይ በሆነ ወጪ የአሜሪካ መንግስት ያስገነባው ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ዛሬ በይፋ ተመርቆ ለኢትዮጵያ የህብረተሰብ ጤና ተቋም ተላለፈ። ማዕከሉ በብሔራዊ ደረጃ የጤና ክብካቤ ባለሙያዎችን ለማፍራት የሚደረገውን ጥረት በማሳደግና በማስፋት አገልግሎቱን ይበልጥ ፍሬያማ እንደሚያደርገው ይጠበቃል። በአዲሱ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ምረቃ ስነ ስርዓት ላይ የተሰራጨው የአሜሪካ ኤምባሲ የጽሑፍ መግለጫ እንደሚያብራራው ማዕከሉ የተገነባው የዩናይትድ ስቴትስ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ከአሜሪካ ፕሬዚዳንት የአስቸኳይ እቅድ ለኤድስ ድጋፍ ፔፕፋር ባገኘው የገንዘብ ድጋፍ ነው። ከ150 ሚሊዮን ብር በላይ እንደወጣበት የተነገረለት ይህ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ለብሔራዊ የህብረተሰብ ጤና ቁጥጥር ምርምርና ላቦራቶሪ ትስስር የስልጠናና የድጋፍ ማዕከል በመሆን እንደሚያገለግል የጽሑፍ መግለጫው ያስረዳል። በኢትዮጵያ የአሜሪካ ኤምባሲ ዋና ጉዳይ ፈጻሚ ፒተር ቭሩማን ማዕከሉ ከዚህ ባሻገር እንዴት ያለ አገልግሎት እንደሚኖረው በምርቃት ስነ ስርዓቱ ላይ ባደረጉት ንግግር አመላክተዋል።
ይህ አዲስ ማዕከል ለኢትዮጵያ ጤና ቅኝትና ምርምር የቤተ ሙከራ መረብ ማስተናገጃ ሆኖ ያገለግላል። ጥናቶችና ምርምሮችን ለሚያካሂዱ ባለሙያዎች መሰብሰቢያም ይሆናል። ብሔራዊ የሥልጠና ማዕከልም በመሆኑ የተለያዩ ባለድርሻዎችን ያገናኛል። የጤና ጥበቃ ሚኒስቴርን፣ ዩኒቨርሲቲዎችን፣ ዓለም አቀፍ የጤና ተቋማትንና የሲቪል ማኅበረሰብ ድርጅቶችን በአንድ መድረክ እያገናኘ ለዛሬና ለነገ የጤና ችግሮች መፍትሄ ለመሻት የሚደረገውን ጥረት ያስተባብራል።
የኢትዮጵያው ጤና ጥበቃ ሚኒስቴር ሚኒስትር ዴታ ዶክተር ከበደ ወርቁ በምረቃውና ርክክቡ ሥነ ሥርዓት ላይ ባደረጉት ንግግርም ማዕከሉን ለሌሎች የአካባቢው አፍሪካ ሀገሮች ጭምር እንዲያገለግል ተጨማሪ ቴክኒካዊ ድጋፍ እንደሚያሻ ገልጸው ነበረ።
ይህን ማዕከል በላብራቶሪና በሕክምና ሥራ የሥልጠና ማዕከል ለማድረግ ከዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲና ከአጋሮቹ ቴክኒካዊ ድጋፍ ያስፈልገናል። ይህን በማድረግ የተመሰከረለት የላብራቶሪ አሰራር ይኖረናል። እንዲህ አይነት ድጋፍ ካገኘን ግባችንን እናሳካለን። እናም በዚህ ማዕከል የሚገለገሉ ተቋማት የሀገራችን የጤና አገልግሎት ዋና መለያ የሆነውን የጤና ኤክስቴንሽን አገልግሎታችንን ለአዳጊ ሀገሮች በተለይም ለአፍሪካ ሀገሮች እናስተዋውቃለን።
በዩናይትድ ስቴትስ መንግሥት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ የዓለም አቀፍ ጤና ማዕከል ዲሬክተር ዶክተር ሬቤካ ማርትን በንግግራቸው ትኩረት የሰጡት የማዕከል ዋና ተግባር ይሆናል በተባለው ቁም ነገር ላይ ነው። ብቃትና ችሎታ ያለውን የሰው ኃይል ማዘጋጀት።
A prepared workforce means that epidemiologists, surveillance officers...
የተዘጋጀ የሰው ኃይል ማለትም የበሽታ ስርጭት ባለሙያዎች፣ የቅኝት መኮንኖች፣ የቤተ ሙከራ ባለሙያዎችና የሕክምና ቡድኖች የበሽታ ሁኔታዎችን ለመለየት፣ ወረርሽኝ በሽታዎችን ለመመርመርና በፍጥነት ለመስራት ይችላሉ።
ይህ የህብረተሰብ ጤና ማሰልጠኛ ማዕከል በብሔራዊ ደረጃ የጤና ክብካቤ ባለሙያዎችን ለማፍራት የሚደረገውን ጥረት በማሳደግና በማስፋት ለህብረተሰቡ የሚበረከተውን የጤና አገልግሎት ይበልጥ ውጤታማ እንዲሆን እንደሚያግዝ ተስፋ ይደረጋል። አዲስ የተገነባው ይህ ብሔራዊ ስልጠና ማዕከል የአሜሪካ መንግስት በኢትዮጵያ የኤችአይቪ ኤድስና የጤና ስርዓት መሠረተ ልማትን ለማጠናከር የሚሠራው የረዥም ጊዜ ውጥን አካል እንደሆነ በሥነ ሥርዓቱ ላይ የተሰራጨው ይህ የጽሑፍ መግለጫ ያስረዳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ትርጉም አንድ። ይህ አዲስ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ለኢትዮጵያ የህብረተሰብ ጤና
በኢትዮጵያ ለበርካታ ሳምንታት የዘለቀ ውርጭ በሰብሎችና በአትክልቶች ላይ ያደረሰው የዋጋ ንረት ከፍተኛ እንደሆነ ተገለጸ። እንዲያውም ጽዮን አስቀድማ ቲማቲም እንደ አፕል በተንጠልጠላ እየተሸጠች ነው ስትል ነበረ። ማዕከላዊ ስታቲስቲክስ ባለስልጣን በነገራችሁ ላይ በዚህ ወር የዋጋ ግሽበቱ ወደ 7.8% ከፍ ማለቱን ገልጾ ሁኔታውም ከአትክልትና ከምግብ ዋጋ ንረት ጋር የተያያዘ እንደሆነ አስረድቷል። ሁኔታው ባለፉት 9 ወራት ውስጥ ከፍተኛው ግሽበት እንደሆነም ገልጿል። የኢትዮጵያ ሜትሮሎጂ ባለስልጣን ስራ አስኪያጅ አቶ ዱላ ሻንቆ የአየር ሁኔታው ከዜሮ በታች የወረደበትን ሁኔታ አብራርተው አሁን ያለውን መሻሻል ይገልጻሉ።
ከዜሮ በታች የተመዘገበበት ጊዜ ነበረ ማለት ነው። ከዜሮ በታች ሲመዘገብ የሌሊቱ ሙቀት በጣም ዝቅተኛ ነበረ ማለት ነው። በተለይም ከፍተኛ ቦታዎች ላይ ዝቅተኛ ነበረ። እስከ ዜሮ በታች እስከ 0.561 የተመዘገበበት ነበረ ማለት ነው።
በጣም ከባድ ውርጭ ነው። ለምን ያህል ጊዜ ቀጠለ ታዲያ ይሄ ውርጩና በሰብልና በአትክልቶች ላይ ያለው ወይም ያሳደረው ተጽዕኖ ምንድን ነው?
እንግዲህ በጋው ነበረ ማለት ነው። በጋው ከጥቅምት በኋላ ጥቅምት በኋላ ነው የተከሰተው። ቀስ በቀስ እየጨመረ መጣ። ይህም ደግሞ ምንድን ነው የሚሆነው ነው ይህ የቀዘቀዘ ነገር በሰብሎች ላይ ተጽዕኖ አለው ማለት ነው። እና ኮባዎች የደረቁበት ኢንሴቶች የደረቁበት በድላ አካባቢ፣ እንደገና በቧንቧው ራሱ የተሰበረበት በሸኖ በደብረ ብርሃን ከፍተኛ የሆነ ቅዝቃዜ፣ በአሮማያ አካባቢ በከፍተኛ ቦታዎች ላይ በብዛት የተከሰተበትና ቀዝቃዛ ነበረ ማለት ነው። ስለዚህ ተጽዕኖ ነበረው ማለት ነው።
በጣም ነው የማመሰግነው አቶ ዱላ ሻንቆ። ታዲያ በቀጣይነትስ ይሄ የውርጭ ሁኔታ የሚቀጥል ነው ወይስ አሁን ያለውና ወደፊት ያላችሁ ትንበያ ምን ይመስላል?
አይ ከእንግዲህ ምንድን ነው በጋ ጊዜ ነው የሚከሰተው፣ አሁን የለውም። ምክንያቱ ቅድም እንዳልኩ የመሬቱ ብር ልብስ ደመና ስለመጣ ቀንሰዋል ማለት ነው። ስለዚህ ሙቀቷን እሰጥም መሬት ማለት ነው። ስለዚህ አሁን የዝናብ የደመና ጊዜ ስለሆነ ይህን እንደዚህ አይነቱ አይከሰትም ማለት ከእንግዲህ አይከሰትም። ጊዜው ሲደርስ ደግሞ እነግረዋለን ማለት ነው። እስከ ሁልጊዜ በጋ አብዛኛውን ጊዜ በጋ ጊዜ ነው የሚከሰተው። ይሄ በበጋ ጊዜ ነው የሚከሰተው እንጂ በበልግና በክረምት ጊዜ አይከሰትም።
በጣም ነው የማመሰግነው አቶ ዱላ ሻንቆ የብሔራዊ የሜትሮሎጂ ኤጀንሲ ምክትል ስራ አስኪያጅ ለሰጡ ማብራሪያ አመሰግናለሁ።
እኔም በጣም አመሰግናለሁ አቶ ኖክ።
እንግዲህ የጋቢና ዝግጅታችን በዚህ የተጠናቀቀ ነው። አብራችሁን ስላመሻችሁ እናመሰግናለን።
አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክና በትዊተርም ሃሽታግ ቪኦኤ አማሪክን በመጠቀም አስተያየቶቻችሁን አድርሱን።
እንግዲህ ስናስተናግዳችሁ ያመሸነው እኔ ሄኖክ ሰማእግዜር፣
ጽዮን ግርማንን ጉዟቸው የሰመረን ይሁን እያልን ፕሮግራሙን ያቀናበረልን ሞክቢል ያቤሮ ነው። ዲጄ ፋትሱም አብሮን ነበር።
መልካም ምሽት። ጉዟቸው የሰመረ ይሁን። መልካም ምሽት።